ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 13 2012 ዓ.ም ዝግጅታችን ጀመረ። ለብሔራዊ በጎ ፈቃድ የማኅበረሰብ አገልግሎት ኢትዮጵያ ውስጥ ከመቶ ሺህ በላይ ወጣቶች ተመዝግበዋል።
የበጎ ፈቃድ አገልግሎት ሀገርን የሚያስተሳስር ሰው ከሰፈሩ ከብሔሩ ወጥቶ በሰብአዊነት ማንንም መርዳት እንዲችል ጉልበት የሚፈጥር ነው ብዬ አስባለሁ።
ፓስተር ዮናታን አክሊሉ ይባላሉ። ዘገባው በአብይ ርዕስ ተይዟል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። እንደምናምሽታችኋል። ለምሽቱ ካሉን ዜናዎች ውስጥ የደቡብ ሱዳን ፕሬዚደንት ሳልቫኪር እና ተቃዋሚው መሪ ሪያክት ለማቋቋም መስማማታቸውን ይፋ አድርገዋል አንዱ ነው። ዩናይትድ ስቴትስና ታሊባን በመጪው የፊታችን ቅዳሜ ሳምንት በአውሮፓውያን የካቲት 29 ነው የሚሆነው ስምምነት እንደሚፈራረሙ ዛሬ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እና ታሊባን በየበኩላቸው ባንዴ ባወጧቸው መግለጫዎች አስታወቁ። የኮሮናን ጉዳይ በተመለከተ ሊባኖስ በሀገሯ የመጀመሪያ የኮሮና ቫይረስ ተጠቂ።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ በአሃዱ ራዲዮም በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ጆ ጊል በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
የደቡብ ሱዳን ፕሬዚደንት ሳልቫኪር እና ተቃዋሚ መሪ ሪያክ ማቻር ትናንት ሀገሪቱ መዲና ጁባ ላይ አብረው ወጥተው በነገ ቅዳሜው የጊዜ ገደብ አዲሱን የሽግግር የብሔራዊ አንድነት መንግስት ለማቋቋም እንደተስማሙ ይፋ አድርገዋል። ሁለቱ የሽግግር መንግስቱን ለማቋቋም ከአሁን ቀደም ያደረጓቸው ሙከራዎች ሳይሳኩ መቅረታቸውና በርካታ የጊዜ ገደቦችም እንዳሳለፉ ግን የሚዘነጋ አይደለም። አሁን ያለውን የሽግግር መንግስት እንደሚበትኑ ትናንት ለጋዜጠኞች የገለጹት ፕሬዚደንቱ ኪር በስምምነቱ መሰረት አምስት ምክትል ፕሬዚደንቶች ዛሬ ይሾማሉ ሲሉ ነው ያስታወቁት። ዛሬ ተቀምጠን መንግስቱን ለማቋቋም ከስምምነት ደርሰናል። በዚህ የመንግስት ምስረታ ውስጥ እንደ የብሔራዊ አንድነት የሽግግር መንግስት እየተነጋገርን የምንቀጥልባቸው ጉዳዮች ግን አሉ ብለዋል። ለምሳሌም የጁባ የጸጥታ አጠባበቅና ለዋናው ተቃዋሚ ፓርቲ ተቃዋሚ ኤስፒኤልኤም የሚባለው የሚሰጠው ጥበቃ ላይ እንነጋገራለን። የተዋሃዱት ኃይሎቻችን ስልጠና እስከሚጠናቀቅም የእኛ ወታደሮች አጠቃላዩን የጁባን ጥበቃ እንዲይዙ ኃላፊነት ወስጃለሁ ብለዋል ኪር። ከፕሬዚደንት ኪር ጎን የቆሙት ማቻር የቀሩት ችግሮች በአፋጣኝ ይፈታሉ በሚል እሳቤ በዚህ ሳምንት በሚከናወነው የአንድነት መንግስት ምስረታ ላይ እንደሚሳተፉ አረጋግጠዋል። ኬንያ በቻይና ውሃን ግዛት በተቀሰቀሰው የኮሮና ቫይረስ ወረርሽኝ ምክንያት ወደ ሀገር መመለስ ያልቻሉ ዜጎቿን ለመደጎም ገንዘብ መመደቧን ይፋ አድርጋለች። የኬንያ የጤና ሚኒስቴር ዲሬክተር ድጋፉ ለትምህርት ሄደው ቻይና ውሃን ግዛት የሚገኙ የሀገራችንን ዜጎች ለመርዳት የሚውል ነው ብለዋል። ገልሞ ዳዊት ተጨማሪ አለው።
የኬንያ መንግስት በቅርቡ በቻይና በተከሰተው የኮሮና ቫይረስ ምክንያት ከቻይና ውሃን ግዛት ወደ አገር መመለስ ላልቻሉ ተማሪዎችን ለመደገፍ የሚሆን 1.3 ሚሊዮን ሺሊንግ ወይም 13,000 የአሜሪካን ዶላር መመደቡን አስታወቀ። የኬንያ ጤና ጥበቃ ሚኒስቴር ዲሬክተር ዶክተር ፓትሪክ አሞት የተመደበው ገንዘብ በወረርሽኙ ምክንያት በምግብ እጦትና የተለያዩ ችግሮች ተጋልጦ በተለይ በቻይና ውሃን ግዛት ላሉ ዜጎቿ ነው ብለዋል።
To support the parents of students who are in China. And we'll continue to provide that psychosocial support.
ልጆቻቸው ቻይና የሚገኙ ቤተሰቦች የምክር አገልግሎት እንዲያገኙ ከኬንያ ቀይ መስቀል ማህበር ጋር ተባብረን እያደረግን ነን። በተጨማሪም በወረርሽኙ ምክንያት ወደ ሀገር መመለስ ላልቻሉ ዜጎች የገንዘብ ድጋፍ ይሰጣቸዋል።
ዶክተር አሞት በቻይና ውሃን ግዛታውን ከመቶ በላይ ኬንያውያን እንዳሉ ገልጸው ከዚህም 91 ለትምህርት ሄዱ የተቀሩት ደግሞ የአክሮባት ዝግጅት ለማቅረብ ቻይና የነበሩ ናቸው ብለዋል። የኬንያ መንግስት ድጋፉን ያደረገው በውሃን ያሉ ኬንያውያን በምግብ እጥረት እየተቸገሩ መሆናቸውን በማህበራዊ ሚዲያ ከተሰራጨ በኋላ ሲሆን ወረርሽኙ ወደ ኬንያ እንዳይገባ መንግስት ከቻይና ወደ ኬንያ የአየር በረራ እንዲቋረጥ በመወሰኑ ተማሪዎቹ ላልተወሰነ ጊዜ ባሉበት ቆያሉም ተብለዋል። የኬንያ መንግስት ቃል አቀባይ ሳይሬ ሰጉና በበኩላቸው አስፈሪው ቫይረስ ወደ ሀገራቸው እንዳይገባ መንግስት ተገቢ ጥንቃቄ እየወሰደ መሆኑን ትናንት ተናግረዋል። ለሀገር ጓዘኞች በተናገሩበት ወቅት የጸጥታና ህክምና ባለሙያዎች በሁሉም 34ቱ የኬንያ መግቢያና መውጫዎች ተገቢ ክትትል እየተደረገ መሆኑን ተናግረው የቫይረሱ ምልክት ለታየባቸው ሰዎች የምርመራ አገልግሎት የሚሰጥ በተሙከራም መዘጋጀቱን ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞና አመሰግናለሁ። ከኮሮና ቫይረስ ወረርሽኝ ዜና ሳንወጣ ሊባኖስ በሀገሯ የመጀመሪያ የቫይረሱ ተጠቂ መገኘታቸውን ይፋ አድርጋለች። የ45 ዓመት ዕድሜ ያላቸው ሴት ሲሆኑ ከኢራን የተጓዙ እንደሆኑና ሆስፒታል ውስጥ ለይቶ ማቆያ ማዕከል ገብተው እንዲታከሙ እየተደረገ ነው ስትል ሊባኖስ አስታውቃለች። የመጀመሪያ የኮሮና ታማሚ መገኘታቸውን ይፋ ያደረጉት የሊባኖሱ የጤና ሚኒስትር ለቫይረሱ ሳይጋለጡ እንዳልቀሩ የተጠረጠሩ ሌሎች ሁለት ሰዎችንም መመርመር ይዘናል ነው ያሉት። ሴትዮይቱ ትናንት ሐሙስ በአውሮፕላን ከኢራን ኮም ከተማ ቤይሩት የተጓዙና በአሁኑ ወቅት እሳቸውና ሁለቱ ሌሎቹ ሰዎች ቤይሩት ራፊክ ሐራሪ ሆስፒታል ለብቻ ማቆያ እንዲቀመጡ መደረጋቸው ተጠቁመዋል። ይህ በዚህ እንዳለ የኢራን ባለስልጣናት ሁለት ተጨማሪ ሰዎች በኮሮና ቫይረስ እንደሞቱ ዛሬ ገልጸዋል። ከአሁን ቀደም ሁለት ሰዎች የሞቱ ሲሆን በአጠቃላይ ከሞቱት ከአራቱ ጋራ በቫይረሱ መታመማቸው የተረጋገጠው 18 መሆናቸውን ኢራን አስታውቃለች። አንድ የኢራን የጤና ጥበቃ ባለስልጣን እንዳሉት ቫይረሱ ወደ ኮም ከተማ የተዛመተው ወደ ቻይና ተጉዘው በነበሩና ኮም ውስጥ የሚሰሩ ቻይናውያን አማካይነት ሳይሆን አይቀርም። ከተማዋ ውስጥ ከፀሐይ የኤሌክትሪክ ኃይል አመንጪ ኩባንያ እየገነባ የሚገኝ የቻይና ኩባንያ እንዳለም ተጠቁሟል። በሌላ ዜና ቻይና በሀገሯ የሚቀመጡ ሶስት የዎል ስትሪት ጋዜጣ ጋዜጠኞችን ለማስወጣት የወሰደችውን ውሳኔ እንድትቀለብስ ድንበር የለሽ ጋዜጠኞች ቡድን ተማጽኖ አቅርቧል። ጋዜጣው ዘረኝነት የተላበሰ ሪፖርት አውጥቷል ብለው የቻይና ባለስልጣናት ማውገዛቸውን ተከትሎ ነው ቻይና ይህን ውሳኔ ያደረገችው። ሶስቱን ጋዜጠኞች ይውጡ ያለችው ቻይና ዛሬ የዩናይትድ ስቴትስ መንግስት፣ አሜሪካ ያሉ አምስት የቻይና መንግስት ብዙሃን መገናኛ አውታሮችን ለቻይና መንግስት ፕሮፓጋንዳ መሳሪያ ሆነዋልና የውጭ ኤምባሲ ዝርዝር ውስጥ አስገብተናል ካለ በኋላ መሆኑ ተጠቁሟል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ እና ታሊባን በመጪው የፊታችን ቅዳሜ ሳምንት በአውሮፓውያን የካቲት 29 ስምምነት እንደሚፈራረሙ ዛሬ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እና ታሊባን በየበኩላቸው ባንዴ ባወጧቸው መግለጫዎች አስታውቀዋል። ይህ በዩናይትድ ስቴትስ ታሪክ ረጅሙ የሆነው ጦርነት እንዲያከትም መንገዱን የሚያመቻች የተባለው ስምምነት የዩናይትድ ስቴትስ ወታደሮች በምዕራፍ በምዕራፍ ሆነው ከ አፍጋኒስታን ይወጣሉ። በዚያ ለውጥ ታሊባን የአፍጋኒስታን ምድር ለሽብርተኝነት መጠቀሚያ እንዳይሆን ዋስትና ይሰጣል ተብሏል። ከሌሎቹ የአፍጋን ኃይሎችም ጋር ታሊባን የመልሶ እርቅ ሂደት ውስጥ እንዲሳተፍ ውሉ ይጠይቃል። ከስምምነቱ ፊርማ ስነ ስርዓት አስቀድሞ ከነገ ቅዳሜ እኩለ ሌሊት ጀምሮ ተግባራዊ የሚሆን የሰባት ቀን የሁከት ማርክ ገበያ ወቅትም እንደሚኖር ይህንንም ሁሉም የግጭቱ ተሳታፊ ወገኖች የዩናይትድ ስቴትስ ኃይሎች፣ ታሊባንና የአፍጋን የጸጥታ ኃይሎች ጨምሮ ያከብሩታል ተብሏል። ሆኖም ሁሉም ወገኖች ጥቃት ከተሰነዘረብን አጸፋ መመለስ መብታችን ነው ሲሉ ግልጽ አድርገዋል። የስምምነቱ ፊርማ ስነ ስርዓት ካታር ዋና ከተማ ዶሃ ላይ ነው የሚከናወነው። አንድ የዩናይትድ ስቴትስ የደህንነት ባለስልጣን ሩሲያ አሁንም በዩናይትድ ስቴትስ ፕሬዝደንታዊ ምርጫ እጇን እያስገባች ነች ሲሉ ለምክር ቤት አባላት ትራምፕ ዋናውን የደህንነት ባለስልጣናቸውን አንስተው በሌላ ሊተኩ ተንቀሳቅሰዋል። ደ ዋሽንግተን ፖስት እና ኒውዮርክ ታይምስ ጋዜጦች ትናንት ባወጧቸው ሪፖርቶች ለምክር ቤት ተወካዮች ገለጻ መደረጉን የሰሙት ትራምፕ በባለስልጣኖቻቸው ላይ እኔን ለማጥቃት ሊውል ይችላል ብለው የሰጉበትን መረጃ ሰጡ ብለው ተናደውባቸዋል። ትራምፕ በማግስቱ የብሔራዊ ደህንነት ተጠባባቂ ዲሬክተሩን ጆሴፍ ማጓየርን ወደ ጽህፈት ቤታቸው አስጠርተው ካነጋገሯቸው በኋላ በሌላ ሊተኳቸው ወስነዋል። ስሜን እንዳጠሩብኝ ያሉ አንድ ምንጭ እንዳሉት ፕሬዚደንቱ ማጓየርን ወርደውባቸዋል። ታይምስ ጋዜጣ በተከታተለው መሰረት ፕሬዚደንቱ የተናደዱት የጆሴፍ ማጓየር ዋና ረዳት ሸልቢ ፒርሰን ለዩናይትድ ስቴትስ ምክር ቤት አባላት ሩሲያውያኑ በመጪው ምርጫ ትራምፕን ለማስመረጥ በዘመቻዎች ጣልቃ እየገቡ ናቸው ሲሉ ተናግረዋል። ቪኦኤ ከደህንነት ተቋሙ መስሪያ ቤት ባለስልጣናት አስተያየት ለማግኘትም ሆነ ከዋይት ሀውስ መልስ ለማግኘት አልቻለም። ዲሞክራት የምክር ቤት ተወካዮች ግን ነገሩ እጅጉን አሳስቦናል ሲሉ ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 13 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንገኛለን። እንዲሁም በአሃዱ ራዲዮ 94.3 ላይም ስርጭታችንን በቀጥታ ማዳመጥ ይቻላል። በዚህ ምሽት ስለ ህዳሴ ግድብ፣ ስለ ድርድሩና ስለ አባይ ተፋሰስ እንነጋገራለን።
እኛ ታሪካዊ መብት የሚለውን አናቀውምም፣ አንቀበልምም። ይሄ በብዙ መንገድ የተገለጸ ስለሆነ እዚህ ላይ የምንደራደርበት ነገር አይደለም። ይሄ በሁሉም መንግስታት ባለፉትም የተገለጸ ነው፣ አሁንም የተገለጸ ነው። ስለዚህ የእኛ ጉዳይ አይደለም፣ በሀገር ደረጃ አቋም የተገለጸበት ጉዳይ ነው።
ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ብሔራዊ የበጎ ፈቃድ የማኅበረሰብ አገልግሎት መርሃ ግብር ለማስጀመር 10,000 ወጣቶችን ወደ ሥልጠና እንደሚያስገባ የኢትዮጵያ የሰላም ሚኒስቴር ገልጿል። በመርሃ ግብሩ ላይ ለመሳተፍ 116,000 ወጣቶች መመዝገባቸውን ሚኒስቴሩ አክሎ አስታውቋል። ሙክታር ጀማል ዝርዝሩን ይዟል።
የፌዴራል የሰላም ሚኒስቴር ከተለያዩ ባለድርሻ አካላት ጋር በመተባበር የኢትዮጵያ ብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ፕሮግራምን ከፊታችን በሚመጣው እሁድ ለሕዝብ እንደሚያበስር አስታውቋል። የዚህ ፕሮግራም ታላሚ የሆኑት የከፍተኛ ትምህርት ተቋማትና ከቴክኒክና ሞያ ኮሌጅ ተመርቀው ስራ በመፈለግ ላይ የሚገኙ ወጣቶች መሆኑ ተነግሯል። ወጣቶቹ በበጎ ፍቃድ መስጫ ጊዜያቸው ከትውልድ አካባቢያቸው ርቀው የሌላውን እሴትና ባህል በሚለምዱበት መንገድ በስብጥር ይከናወናል ተብሏል። በሰላም ሚኒስቴር የተጠሪ ተቋማትና ስትራቴጂክ አጋርነት ማስተባበሪያ ጽህፈት ቤት ዳይሬክቶሬት ጀነራል ዳይሬክተር ወይዘሮ አስማረዲ ይህንን ሀገራዊ የበጎ ፍቃድ ፕሮግራም ማቅረቡ ለምን እንዳስፈለገ ጠቅሰዋል።
ለዚህ ፕሮግራም አንደኛ መንግስት የራሱን ኃላፊነት ይወስዳል፣ ሁለተኛ በዛን ቀን የሚጠሩ ሁሉም በዚህ ፕሮግራም ኃላፊነት አለባቸው የሚሉ አካላትን ሁሉ ለጥሪው መድረስ ባንችልም፣ ነገር ግን የተወሰነ አካላት ተገኝተው በዛ ዕለት ኃላፊነታቸውንም በዛውም ቆጥረው እንዲወስዱ አንድ አጋጣሚ ስለሚሆን ነው ማለት ነው።
በዚህ በበጎ ፈቃደኝነት የማህበረሰብ አገልግሎት ላይ ለመሳተፍ 116,000 በላይ በጎ ፈቃደኞች መመዝገባቸውን ሰላም ሚኒስቴር አስታውቋል። በዚህ ዙር ለ10,000 ወጣቶች ስልጠና የተዘጋጀ መሆኑንም ተገልጿል። ስልጠናውን በተመለከተ የአዲስ አበባ ዩኒቨርሲቲ ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲ እና ሴንተር ፎር አፍሪካ ሊደርሺፕ ስተዲ አብረው በመሆን እንደሚያሰለጥኑ ተነግሯል። ይህ ስልጠና ከግብረ ገብ አንስቶ እስከ ሙያዊ ትምህርት ድረስ የሚቀሰምበት መሆኑንም ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲን ወክለው የተገኙት ኡስታዝ ያሲን ኑሩ ተናግረዋል።
ሶስት ነጥቦች ላይ እነዚህ ወጣቶች ትሬኒንግ ቢወስዱ የተሻለ ዜጋ ይሆናሉ ብዬ ቅድሚያ የነደፍ ነው። አንደኛ ለሀገራቸው ፍቅር ያላቸውና ለውጤታማነት የሚነሳሱ ወጣቶች እንዲሆኑ ነው። ሁለተኛ ፊዚካሊ ፊት የሆኑ ከሱስ የጸዱ የነቁ ወጣቶችን ማምረት ነው። ሶስተኛ ፐርሰናል ዲቨሎፕመንት ኮርሶችን በጣም በብዛት ይወስዳሉ። ምናልባት እስከ 14 የሚሆኑ ሊደርሺፕ፣ ስትራቴጂክ ቲንኪንግ፣ ማይንድ ሴት የተለያዩ የምንላቸው ፓኬጆችን በዚህ ሁለት ወር ውስጥ እነዚህ ወጣቶች ይወስዳሉ። እነዚህ ኮርሶች ብቁ ያደርጋቸዋል። ከተመረቁ በኋላ ስራ መያዙ ሳይሆኑ እነዚህ ወጣቶች ስራን ክሬት የሚያደርጉ ሊደሮች እንዲሆኑ ማለማቸው።
የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ስልጠና ተሳታፊዎች የስልጠና አገልግሎት ቆይታ ጊዜ ለአንድ ዓመት ከሁለት ወራት መሆኑን ተነግሯል። በአጠቃላይ ከአገልግሎት ጊዜ ውስጥ ሁለት ወራት በስልጠና ማዕከል የሚቆዩት መሆኑንም የተገለጸው ሴንተር ፎር አፍሪካን ሊደርሺፕ ስተዲን በመወከል የተገኙት አቶ ቴዎድሮስ ታደሰ ድርጅታቸው ላለፉት 8 ዓመታት የአፍሪካ ህብረት በጎ ፍቃድ ወጣቶችን ሲያስተባብር መቆየቱንና በተለያዩ አጋጣሚዎች የቀሰመውንም ልምድና ትምህርት ለኢትዮጵያ ወጣቶች እንደሚያካፍል ገልጿል።
ሁላችሁም እንደምታውቁት ወጣቶች ከተመረቁ በኋላ ስራ ለመቀጠር በሚፈልጉበት ጊዜ የመጀመሪያው አብዛኛው ጥያቄ የስራ ልምድ የላቸው ስለሆነ እነሱ አይቀጥራቸውም። ዩናይትድ ኔሽን ዴቨሎፕመንት ፕሮግራም በዩኤንቪ በሚባለው ፕሮግራም ውስጥ ሊሰራ የሚሞክረው ወጣቶችን በማሳተፍ እንዲህ ባለ በቮለንተሪዝም ውስጥ አንድም ማህበረሰባቸውን እያገለገሉ እነሱ ደግሞ የስራ ባለልምድ እንዲሆኑ ማገዝ ነው። ስለሆነ በዚህ ፕሮግራም ውስጥ የሚመጡ ሰዎች በዚህ ፕሮግራም ካለፉ በኋላ ሬዚዩሚያቸው ላይ ሲቪያቸው ላይ ሲጽፉ ባለምን ሆኑ ማለት ነው? ባለ ስራ ልምድ ሆኑ ማለት ነው። የስራ ኤቲክስ አላቸው፣ የስራ ዲሲፕሊን አላቸው። ምንም ልምድ ከሌለው ሰው በጣም ይበልጣሉ፣ ይሻላሉ። ይሄን በማድረጉ ይሄ ሚኒስቴር መስሪያ ቤት በጣም ብዙ ኢምፕሎየብል ወርክፎርስ ፈጠረ ማለት ነው፣ መቀጠር የሚችሉ ወጣቶች።
በዚህ በብሔራዊ የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ላይ 5 ግለሰቦች በበጎ ፍቃድ አምባሳደርነት ተሹመዋል። በሜሪጆይ አገልግሎት የምትታወቀው ሲስተር ዘቢደር ዘውዴ በተለያዩ መንገዶች ወጣቶችን ሲያሰለጥን የነበረው ፓስተር ዮናታን አክሊሉ፣ ኡስታዝ ያሲን ኑሩ፣ ወይዘሮ ፊልሰን አብዱላሂ የተጠቀሱ ሲሆን ሌላው 5ኛ ሰው ደግሞ በሚመጣው እሁድ መክፈቻ ፕሮግራም ላይ እንደሚገለጽ ተነግሯል። ፓስተር ዮናታን አክሊሉ ወጣቶች ሀገርን ለማገልገል እድል ማግኘታቸው መታደል መሆኑን ነው የሚገልጹት።
በእኛ ሀገር ከጥቂት ጊዜ በኋላ የተለመደው ነገር ውጤቱን እንጂ ውጤቱ የሚገኝበትን መንገድ ያለመፈለግ ችግር ነው። ብዙዎቻችንን ውጤቱን እንፈልጋለን፣ ውጤቱ የሚገኝበትን መንገድ ግን አንፈልግም። ከዚህ አንጻር የበጎ ፍቃድ አገልግሎት ከፖለቲካ፣ ከሃይማኖት፣ ከዘር ሳጥን የወጣ ስለሆነ ቲንክ አውት ኦፍ ቦክስ የሚለው አስተሳሰብ ስለሆነ የበጎ ፍቃድ አገልግሎት ሀገርን የሚያስተሳስር ሰው ከሰፈሩ ከብሔሩ ወጥቶ በሰብአዊነት ማንንም መርዳት እንዲችል ጉልበት የሚፈጥር ነው ብዬ አስባለሁ። ከዛም ጋር ተያይዞ ደግሞ ብሔራዊ ኩራት የሚፈጥር ነው። እንደዚሁም ለወደፊት ኃላፊነት የሚሰማው ሀገሩን የሚወድ የችግር አካል ሳይሆን የመፍትሄ አካል መሆኑ የሚስማማው ማህበረሰብ ከመፍጠር አንጻር የበጎ ፍቃድ አገልግሎት በጣም ወሳኝና አስፈላጊ ነው።
ይህ የብሔራዊ በጎ ፍቃድ ማህበረሰብ አገልግሎት ሀገሪቷ የጀመረችውን ሁለንተናዊ ለውጥ እንዲሳካና ከደህንነት ከግጭትና ማህበራዊ ቀውሶች ሙሉ በሙሉ ተላቃ የሰለጠነ ማህበረሰብ ሰላሙ የተሟላና ደስተኛ ዜጋን ለመፍጠር መሰረት የሚጥል መሆኑን ሰላም ሚኒስቴር ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በኦሮሚያ ቤተ ክህነት አደራጅ ኮሚቴ ላይ ያስተላለፈው ውሳኔ አግባብ አይደለም ሲሉ የኦሮሚያ ክልል ሊቃነ ጳጳሳት ለጋዜጠኞች መግለጫ ሰጥተዋል። ፀሐይ ዳምጦ ዝርዝሩን ይዛለች።
የካቲት 9/2012 የኢትዮጵያ ኦርቶዶክስ ሲኖዶስ በኦሮሚያ ቤተ ክህነት አደራጅ ኮሚቴ ላይ ያስተላለፈው ውሳኔ በቤተ ክርስቲያን ሕግ ልክ ስላልሆነ በሲኖዶሱ እንደ ኦሮሚያ ክልል ብፁዓን ሊቃነ ጳጳሳት ውግዘቱን ማንሳታችን እናሳውቃለን በማለት ማብራሪያ የሰጡት በሲኖዶሱ የደቡብ ምዕራብ ሸዋ ሀገረ ስብከትና የምስራቅ አፍሪካ ሀገረ ስብከት ብፁዕ አቡነ ሳውረሪዎስ ናቸው።
ህዝቡ በሚሰማው ቋንቋ ይማር፣ ያምልክ፣ ይጸልይ፣ ንስሐ ይግባ ከኃጢአት ተጠብቀው የእግዚአብሔርን መንግስት ይውረስ ብሎ መጠየቅ ዶግማውንና ቀኖናውን ትውፊቱንም የሚጥስ ባለመሆኑና ይልቁንም የህዝቡ ጥያቄ በመሆኑ የቤተ ክርስቲያንንም አገልግሎት የሚያስፋፉ ስለሆነ በኦሮሚያ ቤተ ክህነት አመራሮች ላይ ተላለፈ የተባለው የስልጣነ ክህነትና የአገልግሎት እግድ ጥፋት ስለሌለባቸው እግዱን አንስተናል።
በአዲስ አበባ ሀገረ ስብከት የካህናት አስተዳዳሪ ኃላፊ የሆኑት አባ ገብረ ኢየሱስ በበኩላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ያስተላለፈው ውሳኔ የኦሮሚያ ቤተ ክህነት አደራጅ ኮሚቴ አካሄድ ቤተ ክርስቲያኑን ያከፋፍላል በሚል ስጋት ነው ብሏል።
ያወገዘው ሰው የለም። ሲኖዶሱ ተሰብስቦ ያው አንዱ አጀንዳ የኦሮሚያ ቤተ ክህነት በዚህ በኦሮሚያው ግን ያው ከስልጣነ ክህነት ነው የያዘው። ከዛው ድረስ እንዲመከሩ በሀገር ሽማግሌዎች በአባ ገዳዎች እንዲመከሩ እና ቤተ ክርስቲያን ከመክፈል ይልቅ ቤተ ክርስቲያን ወደ አንድነት የምትመጣበትን ነገር እንዲፈጠር ነው ሲኖዶሱ አብዛኛው ሲወያይበት የቆየው እና በወቅቱም ተጠርቶ እንዲጠየቁም የሚል ነበር እና ነገር ግን ያው በዚህ ሰዓት ነው የሉም እሳቸው ውጭ ናቸው።
አደራጅ ኮሚቴው ወክሎ ማብራሪያ የሰጡት ሊቃነ ጳጳሳት አደራጅ ኮሚቴው እየሰራ ያለው ስራ በቤተ ክርስቲያን ሕጉ የሚደገፍ ነው በማለት ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ወደ ተከታዩ ዘገባ እናልፋለን። የአፍሪካ መንግስታት የየሀገሮቻቸውን ጸጥታና መረጋጋት ለመጠበቅ በሚያደርጓቸው ጥረቶች ሀገራቸው በምትሰጠው ድጋፍ እንደምትጸና የዩናይትድ ስቴትስ ወታደራዊ አዛዦች አረጋግጠዋል። አዲስ አበባ ውስጥ ሲካሄድ የቆየው 8ኛው የአፍሪካ የምድር ኃይሎች ጉባኤ ሲጠናቀቅ የአፍሪካ ወታደሮች ለሰብአዊ መብቶች አያያዝ ያላቸውን ክብር እንዲያሻሽሉ ጥሪ ቀርቦላቸዋል። መሐመድ ዩሱፍ ያጠናቀረው ዘገባ አለ። ትዝታ በላችሁ ታቀርበዋለች።
የአፍሪካና የአሜሪካ የጦር አዛዦች በዚህ ሳምንት ኢትዮጵያ ውስጥ ሲገናኙ የአፍሪካ አገሮችን ከሁከትና ካለመረጋጋት መጠበቅ በሚቻልባቸው መንገዶች ላይ ነበር የመከሩት። ቦኮ ሐራምና አልሸባብን የመሳሰሉ የሽብር ቡድኖች በቅርብ ዓመታት እያደረሱ ያሏቸው ጥቃቶች እየተለመዱ ከመምጣታቸው ባሻገር የወንጀል ቡድኖችም እየተንሰራፉና እያየሉ የመሆናቸው ነገር እጅግ አሳሳቢ መሆኑም ተወስቷል። እነዚህን ታጣቂ ቡድኖች ለመጋፈጥ ደግሞ አፍሪካ የተዘጋጀና ባለሙያ ጦር እንደሚያስፈልጋት የዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ ጀነራል ሮጀር ክላውተር አሳስበዋል። የነገ የደህንነት ጥያቄዎች የዛሬን አመራር ይሻሉ ብለዋል ጀነራል ክላውተር። በዚህ በአዲስ አበባው የምድር ጦር ኃይሎች ስብሰባ ላይ የ42 ሀገሮች አዛዦች ተገናኝተዋል። የዩናይትድ ስቴትስ ጦር የአፍሪካ እዝ ከአልሸባብ ጋር ለሚጋፈጡት የትራምፕ አስተዳደር ግን ወደ ኋላ ሳያፈገፍግ አይቀርም እየተባለ ነው። ይሁን እንጂ አሜሪካ አፍሪካን ጥላ ዞር አትልም ብለዋል ጀነራል ክራውተር። ያፈጡበት ጊዜ አንዳንድ የአፍሪካ ኃይሎች የጭካኔ አድራጎቶችን እንደሚፈጽሙ፣ ጥቃት እንደሚያደርሱ፣ ይህ ሁኔታም ወጣቶችን የሁከትና የሽብር ቡድኖች በበጎ ሁሉ መትጋት እንደሚኖርባቸው ዋና ጽህፈት ቤቱ በርሊን ጀርመን የሆነው ሞሴኮን የሚባል የጸጥታ ጉዳዮች ተቋም ኃላፊና ተንታኝ ያን ሴንት ፒየር መክረዋል። ለአፍሪካ ደህንነት ሌላው ስጋት ሀገሮች ለስልጠና ለትጥቅና የሌሎች ሀገሮች ወይም የዓለም አቀፍ እርዳታ ጥገኛ መሆናቸው ጉዳይ መሆኑንም ፒየር ጠቁመዋል። ሌሎች ወይም ባዕዳን በአፍሪካ ኃይሎች ላይ የሚጭኗቸው የስትራቴጂ አቅጣጫዎች በበዛ ጊዜ ለሀገሮቹ የሚጥሙ እንደማይሆኑም ይናገራሉ።
አመሰግናለሁ ትዝታ። ወደ ተከታዩ የመጽሔት ርዕስ እንለፍ። የጌዲኦ ዞንን በክልል የመደራጀት ጥያቄ የዞኑ ምክር ቤት ትናንት በጠራው አስቸኳይ ጉባኤ በሙሉ ድምፅ አጽድቆ ለደቡብ ክልል ምክር ቤት እንዲተላለፍ መወሰኑን ተከታዩ የዮናታን ዘብዴዎስ ዘገባ ይናገራል።
የገዲዮ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ምስራች ገመድ እንዳሉት የዞኑ ምክር ቤት በአካሄደው አስቸኳይ ጉባኤም የገዲዮ ብሔር በክልል የመደራጀት ጥያቄን በሙሉ ድምፅ አጽድቆ ለክልሉ ምክር ቤት እንዲቀርብ ውሳኔ አስተላልፏል።
የገዲዮ ብሔር በራሱ ክልል መንግስት ሆኖ የመደራጀት ጥያቄ ከዛሬ ሁለት መደበኛ ጉባኤ በፊት ጥያቄ ለምክር ቤቱ ቀርቦ ነበር። ይህንን ጥያቄ ምክር ቤቱ ለሚመለከተው ቋሚ ኮሚቴ መርቶ ጉዳዩን በጥናት መልክ ዋና ዋና ጉዳዮቹንና በአስፈላጊነቱም ጭምር እንዲሁም ደግሞ ጥያቄው የህዝብ እንደሆነም ጭምር ውይይት ተደርጎ እንድመጣ ለቋሚ ኮሚቴ መርቶ ነበር። ቋሚ ኮሚቴዎችም እነዚህን ጥናት ካካሄዱ በኋላ ለምክር ቤቱ ሳመጡ ምክር ቤቱ ተቀብሎ እነዚህ ጉዳዮች አስፈጻሚ በየደረጃ ባለው ምክር ቤት እያስወሰነ ወደ ዞን ምክር ቤት እንዲያመጣ ነበር አቅጣጫ ያስቀመጠው። ስለዚህ አጠቃላይ ህዝቡን አወያይተን በዚህ ጉዳይ በትክክልም ህዝቡ ያመነበት እና የኔ አጀንዳ ማለቱን ካረጋገጠ በኋላ በትላንትና በአስቸኳይ ጉባኤ በዞን ምክር ቤት ደረጃ እንድጸድቅ ጸድቆ ለሚመለከተው ለደቡብ ክልል ምክር ቤት እንድተላለፍ ውሳኔ ያስተላልፏል ማለት ነው።
የገዲኦ ዞን ከደቡብ ክልል ጋር የሚያዋስ ነው። ከሲዳማ ጋር የነበረው ወሰን ሲሆን የሲዳማ የክልል ምስረታ ከተጠናቀቀ በኋላ ዞኑ ከየትኛውም የደቡብ ክልል መዋቅር ጋር መልካም ምድራዊ ግንኙነት ስለማይኖረው እንደ መነሻ ሀሳብ ቀርቧል ነው የተባለው። የሲዳማ ዞን በክልል የመደራጀት ጥያቄና የተሰጠው ምላሽ ህዝባቸውም ሆነ መንግስታቸውም በቅንነት እንደሚመለከተው ገልጠው የክልል ለክልል ትስስር ስለሚቋረጥ ዞኑ በክልል ለመደራጀት ያቀረበው ጥያቄ በልዩነት እንድታይም ጠይቋል።
በዋናነት የስዳማን ጥያቄ መንግስት በዚህ መልክ መመለሱን እንደ ጥሩ ጎን ነው የምንወስደው። የህዝብ ጥያቄ መመለስ አለባቸው የሚለውን የእኛም ህዝብም የእኛ ምክር ቤትም ያምናል። ነገር ግን የእነሱ ጥያቄ ስመለስ ምናልባት ክልል ለክልል የነበረን የጂኦግራፊያዊ ትስስር በስዳማ በኩል ብቻ ነው። ሌሎቹ ኦልሞስት በኦሮሚያ መንግስት ክልል ስለሆነ ክልል ለክልል የነበረን ትስስር ይቋረጣል እና በዚህ መነሻ ምናልባት የእኛ ዞን ለራሱ ክልል ሆኖ የመደራጀቱንም ጉዳይ እንደ አንድ እንደ መነሻ ክልል ጥያቄ ለማቅረብ እንደ መነሻ እነዚህ ጉዳዮች አስገዳጅ ሁኔታዎች ያደርጋሉ ብሎ ነው በዋናነት የተነሳው። እነዚህ ጉዳዮች ላይ የገዲኦ ዞን ጉዳይ በልዩ ሁኔታ እንዲታይ የሚያደርጉ አስገዳጅ ሁኔታዎች ናቸው በሚልም ነው።
የገዲኦ ህዝብ ዲሞክራሲያዊ ድርጅት ሊቀመንበር አቶ አለይሳ መንገሻ ድርጅታቸው ጉዳዩን ይከታተል እንደነበር፣ ምክር ቤቱ ያስተላለፈ ውሳኔውም የህዝብ አጀንዳ መሆኑን ተናግሯል። በመሆኑም ህዝቡን ያሳተፈ ውይይትና ሁሉንም አካላትን ያቀፈ ውሳኔ እንዲተላለፍ ያስፈልጋል ነው ያሉትም።
የህዝብም አጀንዳ ነበር። የኢትዮጵያ ፖለቲካ አንዱና ዋነኛ አጀንዳ ሆኖ በደቡብ የቆየ ጉዳይ ነው። አሁንም ከዚህ ውሳኔ አንጻር ጥያቄው ለደቡብ ክልል ምክር ቤት እንዲተላለፍ መወሰኑን እና ይተላለፈ ለመባሉን ሰምተናል። ቀጣዩ ህገ መንግስታዊ እርምጃ ምን መሆን አለበት የሚለውን ይህንን እርምጃ የሚወስደው አካል ከሌሎች ጉዳዩ ከሚያገባቸው አካላት ጋር እየተወያየ ተፈጻሚነቱን እውን እንዲያደርግና በህዝብ ፈቃድ ላይ የተመሰረተ እንዲሆን እንዲያደርግ የእኛ ጥሪ ነው።
ትናንት በደቡብ ክልል ስልጠ ዞን ወራቤ ከተማ ተገኝተው ከስልጠ ዞን ህዝብ ጋር የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በክልል መደራጀትን በተመለከተ ለቀረበላቸው ጥያቄ በብሔር ብሔረሰቦች ቁጥር የሚደራጅ ክልል እንደማይኖር፣ ነገር ግን የህዝብን ፍላጎት መሰረት ያደረገ ራስን በራስ ማስተዳደር መብት እንደሚከበርም ተናግሯል። እርግጠኛ መሆን ባልቻሉት ንግግራቸውም የደቡብ ክልል በትንሹ በአራትና አምስት የክልል መዋቅሮች ሊደራጅ እንደሚችልም ጠቁመዋል።
ደቡብ ላይ በየቦታው ወረዳ ወረዳ ሲባል እነዛ ጥያቄውን የሚያጫጩ ሰዎች ሊሾሙ ይችላል፣ ኮብራ ሊያገኙ ይችላል። ለህዝብ ግን አይጠቅምም፣ እመኑኝ፣ አይጠቅምም። መንግስት ላይ ድሪቶ እየለጠፍን ብናሰፋው በሌለ ሀብት የሚጠቅም ነገር አይደለም። በእርግጠኛ ነግራችሁ ደቡብ ላይ 56 ክልል አንፈጥርም። በዚህ እርግጠኛ ነኝ። ግን ሁለት ነው ሶስት ነው አምስት ነው አላውቅም። ተጠንቶ ሲመጣ ለእናንተ የሚጠቅም አንድ መሆናችን መደመራችን የማያበላሽ በጋራ ማደጋችን የማያበላሽ አሁን የታዩ ስተት የሚያርም ከሆነ ደግሞ በጣም ለመቀበል ዝግጁ ነኝ።
ውሳኔ ህዝብ አካሄደውም በክልል ለመደራጀት የሚያስችለውን ድምፅ ያገኘውን ስላማን እንዲሁም አሁን በአዲስ መልክ ጥያቄ ያቀረበውን የገዲዮን ዞን ጨምሮ በደቡብ ክልል በክልል ለመደራጀት ጥያቄ ያቀረቡ ዞኖች ቁጥር 13 ደርሷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ወደ ተከታዩ የመጽሔት ርዕስ እንለፍ። ኮሮና ቫይረስ የተገኘባቸው ሀገሮች ወረርሽኙን ለመከላከልና ብሎም ለማጥፋት እንዲቻል አብረውት እንዲሰሩ የዓለም የጤና ድርጅት እየጎተጎተ ነው። የጂሉ ታባሁን ዘገባ ትዝታ በላቸው ታቀርበዋለች።
የዓለም ጤና ድርጅት ትላንት ባደረገው ጋዜጣዊ ጉባኤ ኮሮና ቫይረስ እንዳይስፋፋ መግታትና ብሎም ማጥፋት እንደሚያስፈልግ በአጽንኦት አስገንዝቧል። የድርጅቱ ስራ አስኪያጅ ዶክተር ቴዎድሮስ አድሃኖም ኮሮና ቫይረስ ዋናው የሕዝብ ጠላት ነው ብለዋል።
As of 6 a.m. Geneva time this morning, China has reported 74,675
cases of China 74,675 cases of China. ከቻይና የሚደርሰው አሃዝ አዲስ ለኮሮና ቫይረስ መጋለጥ እየቀነሰ መሆኑን ያሳያል። ይህ ዝንባሌ ያበረታታናል። ቺላ የሚባልበት ጊዜ ግን አይደለም።
በሽታው በርካታ ሀገሮች እንደገባም ገልጸዋል።
Outside China, there are now 1,076 cases in 26 countries.
በአሁኑ ወቅት ከቻይና ውጪ በ26 ሀገሮች ውስጥ 1076 የሚሆኑ ሰዎች ለቫይረሱ መጋለጣቸው ተረጋግጧል።
ከቻይና ውጪ ቫይረሱ ከተገኘባቸው ሰዎች ከግማሽ በላይ የሚሆኑት ዳይመንድ ፕሪንሰስ በተባለችው መርከብ ውስጥ ያሉ ተሳፋሪዎች ናቸው ብለዋል።
The first passengers have now disembarked, providing they have a negative test. No symptoms.
ከመርከቢቱ ላይ የመጀመሪያዎቹ ተሳፋሪዎች ወጥተዋል። ቫይረሱ እንዳለባቸው ከተረጋገጠ ሰዎች ጋር ያልተነካኩ፣ ባለፉት 14 ቀናት ውስጥም የመታመም ምልክትና ስሜት ያልታየባቸው፣ ተመርምረው ቫይረሱ ያልተገኘባቸው ናቸው። ተሳፋሪዎቹ ከመርከቢቱ ከወጡ በኋላ ለ14 ቀናት ያህል ከቤታቸው እንዳይወጡና የሰውነታቸውን ሙቀትም እንዲከታተሉ ጃፓን መክራለች። ስጋት ያደረባቸው ተሳፋሪዎች ካሉ በስልክ ለማሳወቅ እንዲችሉ ጃፓን ልዩ ቀጥታ የስልክ መስመር ከፍታለች።
ከአንድ ቀን በፊት እስላማዊት ሪፐብሊክ ኢራን 5 ቫይረሱ የያዛቸው ሰዎች መገኘታቸውን፣ 2 መሞታቸውን አስታውቃለች። በደቡብ ኮሪያ ደግሞ ከ100 በላይ በቫይረሱ የተያዙ መኖራቸው ታውቋል። የዓለም ጤና ድርጅት የአስቸኳይ ሕክምና ፕሮግራም ኃላፊ ኦሊቨር ሞርጋን ያብራራሉ።
The number of cases in South Korea reported today are actually from several distinct clusters.
ደቡብ ኮሪያ ውስጥ አሉ የተባሉት ህሙማን የተገኙት በተለያዩ አካባቢዎች ነው። የሀገሪቱ ባለስልጣኖች በቅርብ እየተከታተሉት ነው።
የዓለም ጤና ድርጅት የኮሮና ቫይረስ ሁኔታን ከመከታተል ሌላ ዋና ሚናው በዓለም ደረጃ ለማስተባበር ሲል ከሀገሮችና ከአጋሮች ጋር መስራት መሆኑን ዶክተር ቴዎድሮስ አድሃኖም ገልጸዋል።
As you know, a WHO-led international team of experts is now on the ground in China.
እንደምታውቁት የዓለም የጤና ድርጅት ዓለም አቀፍ የባለሙያዎች ቡድንን ይመራል። በአሁኑ ወቅት ቻይና ይገኛል። ስለማናውቃቸው ነገሮች ምላሽ ለማግኘት በመናደርገው ጥረት ከቻይናውያን ጋር እየሰራንን ስለ ቫይረሱ የመዛመት ሁኔታና ቻይና እስካሁን ባለው ጊዜ የወሰደቻቸው ምርጫዎች ያስገኙትን ውጤት ያካትታል።
የዓለም ጤና ድርጅት የጥናትና የልማት ቡድን ለቫይረሱ ሕክምና ሊያገለግል የሚችል መድኃኒት እየቀመመ ነው። የዓለም ጤና ድርጅት የጤና ጣቢያ ፕሮግራም ሐኪም ዶክተር ጃነት ዲያዝ ያብራራሉ።
So at this moment in time there is no proven effective treatment for COVID-19.
እስካሁን ባለው ጊዜ ኮሮና ቫይረስን ሊያድን የሚችል ፍቱን መድኃኒት አልተገኘም። ነገር ግን ቻይና ሙከራ ያደረገች ነው ነው ያሉት ዶክተሯ። ያለም ጤና ድርጅት ዋና ስራ አስኪያጅ ዶክተር ቴዎድሮስ አዳኖም ከቻይና ውጪ ያለው የኮሮና ቫይረስ ብዛት በአንጻራዊነት ሲታይ አስፋፋት ለመቆጣጠር ያለም አቀፍ ማህበረሰብ ትብብር ጥሪ አድርገዋል።
አመሰግናለሁ ትዝታ ለዘገባው። በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት ከምሽቱ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡን ጋብዛለን። በአሃዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር እንዲሁም በሌሎችም ማህበራዊ መገናኛዎች ላይ @voaamharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናውም እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ እንደዚሁ ዝግጅቶቻችንን በቀላሉ ልትከታተሉ ትችላላችሁ። አሁን ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል አዲስ አበባ ላይ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኑ ጆ ጊል በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅት ታየ፣ ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። አብረናችሁ እስከ ምሽቱ 4 ሰዓት እንቀጥላለን። ተከታዩ ዘገባ ወደ ሐዋሳ ይወስደናል። ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ኃይሎችና ብልጽግና ፓርቲን ለማበረታታት ያለመ ነው የተባለ ሰልፍ በሲዳማ የቀጣላ ባህላዊ ሥርዓት ታጅቦ ዛሬ ሐዋሳ ውስጥ ተካሂዷል። ዮናታን ዘብዴዎስ ተከታትሎታል።
ይህ ዛሬ በሐዋሳ ከተማ በሐዋሳ ዓለም አቀፍ ስቴዲየም ከፍ ብሎ ሲደመጥ ያረፈደ ለጠቅላይ ሚኒስትር አብይ አህመድ ለለውጡ ኃይሎችና ለፓርቲያቸው ብልጽግና ድጋፍና ውዳሴ የዋሉ ድምጾች ናቸው። በርካታ ቁጥር ያላቸው ሰልፈኞች ማልደው 12 ሰዓት በሐዋሳ ዓለም አቀፍ ስቴዲየም የተገኙ ሲሆን ለጠቅላይ ሚኒስትር አብይ አህመድና ለለውጡ ኃይል እንዲሁም ለብልጽግና ፓርቲ በተጠራው የድጋፍ ሰልፍ ለውጡና የለውጡ መሪዎችን የሚያወድሱና የሚያበረታቱ በርካታ መፈክሮች ተሰምተዋል። የሲዳማ በክልል የመደራጀት ጥያቄ መመለሱ የለውጡ ትሩፋት ነው። ጠቅላይ ሚኒስትር አብይ አህመድና የብልጽግና ፓርቲ ለሀገራችን ህልውናና ለህዝቦች ህይወት መሻሻል ያለውን ራዕይ እንደግፋለን። ለውጡን ለመቀልበስ የሚፈልጉ ኃይሎችን እንቃወማለን። ሀገራችንን ከመበታተንና ከእልቂት ያዳነው ለውጡ ነው። እኛ የሲዳማ ህዝብና የሐዋሳ ከተማ ነዋሪዎች ከጠቅላይ ሚኒስትር አብይ አህመድ ጎን እንቆማለን የሚሉና ሌሎች ቁጥራቸው የበዛ መፈክሮችን ይዘው ወጥተው ሰልፈኞቹ ድጋፋቸውን ገልጠዋል። ከሰልፈኞቹ መካከል አንዱ የሆኑት አቶ ዳንኤል ካሳ አብይ አህመድና የብልጽግና ፓርቲ ለመደገፍ ሰልፍ መውጣታቸውን ተናግሯል።
ዶክተር አብይ በሀገሪቱ ላይ እያመጣ ያለውን መልካም አስተዳደር ስርዓቱን ለመደገፍ አነሳስቶናል። ከእኛም አንጻር ሲታይ ሲዳማ ለ130 ዓመት ታገል የቆየውን የሲዳማ ክልል የመሆን ጥያቄን በተገቢው የህዝቡን ፍላጎት መሰረት ባደረገ መልኩ በመመለሳቸው ሲዳማ አጋሪነቱን ለማሳየት ነው ለመንግስት።
ወቅቱ አንድነት የሚያስፈልገን ጊዜ ነው ብሏል አቶ ዳንኤል። አቶ ቸርነት ታመሱም ሰልፉን የወጣውት በመክንያት ነው ሲሉ ተናግሯል።
አጠቃላይ በሲዳማ ዞንና በአዋሳ ከተማ ውስጥ የምንገኝ ህብረተሰቦች በሙሉ ዛሬ የሱን ድጋፍ ለማድረግ የሱን ራእይ የሱን ተልእኮ የሱን እሴትን ተከትለን እሱ ያመጣውን ፓርቲን ደግፈን ለሀገሪቷ የሚጠቅመውን መሆኑን ስለተረዳን ለዚህ ድጋፍ ለመሆን ነው የመጣነው።
በሰልፉ የአሜሪካን ድምጽ ራዲዮ ያገኘው ወጣት ነጃ ኢብራሂምም ጠቅላይ ሚኒስትር አብይ አህመድን የሚደግፋቸው እውነተኛ ስለሆኑና ለህዝብ ዝቅ ብለው ስለሚሰሩ ነው ብሏል።
ዶክተር አብይ ከመጣ በኋላ የብሔር ብሔረሰቦችን የክልል ጥያቄዎችን ሰው የሚፈልገውን ነገር ሁሉ የመለሰ እየሰራ ገባ። ቀን ማታ ሳይል አንድ ቀን ሳያርፍ የሚሰራ እኔ ለስራ የተፈጠረ ሰው ነው ብዬ ነው። በጣም ለለውጥ ለስራ ትክክለኛ ውሸት የለበትም። ገብቷል። ያሰበውን ነገር እናት አባቶችን ያመሰገነ ሃይማኖትን ማክበር አለብን ያለ ነው። ውሸት አያወራም። እውነቱን አውርቶ መሬት ወርዶ አካፋ ይዛል፣ አፈር ይዛል። ገባ። ነገ ቀን እሞታለሁ ብሎ የሚያስብ ሰው ሞታለሁ ብሎ የሚያስብ ሰው ደግሞ ሁሌም እውነትን ይሰራል ብዬ ነው ማስበው። ለዚህ ነው የምደግፈው። እሱን ለመደገፍ ብዬ ነው ስራዬን የቀረው ዛሬ። እንደዚህ አይነት አመለካከት ያላቸውን ሰዎች የደገፍነ ወደፊት ጥሩ ጥሩ ነገር የሚያመጡልን ለኢትዮጵያ ጥሩ ነገር የሚያመጡልን ሰዎች ምሳታ ላይቷን ያው በአብይ ዘመን ያየ ነው። ገባ። ድሮ በወሬ ደረጃ ነበር። አሁን ብዙ ነገሮችን ዶላር ኢትዮጵያ እንድታገኝ በየሀገሩ የታሰሩትን ታስሮ የሚሰቃዩት እዳ ያለባቸው ያሰረዘ ነው። ዝቅ ብሎ የሰራ እናት አባቶችን ያከበረ የሚንቀሳቀስ መሪ እኔ በህይወቴ ይህንን ያየሁት ለዓለም ተምሳሌት ይሆናል ብዬ ነው ማስበው።
የአዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ በሰልፉ ተገኝተው መልእክት አስተላልፈዋል። ያለማንም ግፊትና ቀስቃሽነት የተደረገ ባሉት ሰልፍ ቃላቸውን ሲያሰሙ ጠቅላይ ሚኒስትር አብይ አህመድ አገሪቱን ከመበታተን አደጋ ታድጓል ብሏል።
በዲሞክራሲ ጦት የመናገርና የመደራጀት ሀሳብን በነጻነት የመግለጽ መብት የተነፈገውን ህዝባችንን ነጻ በማውጣት ሀሳቡንና ነጻነቱን የሚገልጽበት ዲሞክራሲያዊ ምህዳርን ፈጥረዋል። ሰላማዊ ትግል የማካሄድ እድል ላላገኙት ተፎካካሪ ፓርቲዎች በር ከፍተዋል። በሀገራት መካከል እርቅና ሰላምን አውርደዋል። በልዩነት መካከል አንድነትን ሰብከዋል። የአካልና የህሊና እስረኞችን ነጻ እንዲወጡ አድርገዋል። በአጠቃላይ የጦርነትና የንብረት አማራጭን በመናድ የድርድርና የሰላም አማራጭን አውጀዋል።
ጠቅላይ ሚኒስትር አብይ አህመድ በምስራቅ አፍሪካ በሰሯቸው የሰላምና የእርቅ ስራዎች ኢትዮጵያን በዓለም መድረክ ከፍ አድርጓል ያሉት ምክትል ከንቲባው ለጠቅላይ ሚኒስትር አብይ አህመድ ታላቅ አክብሮትና ምስጋና ይገባቸዋል ነው ያሉትም። የሲዳማ የዘመናት ጥያቄ እንዲመለስ ጠቅላይ ሚኒስትሩ የተጫወቱት ሚና ከፍተኛ መሆኑንም አቶ ጥራቱ ተናግሯል። ኢትዮጵያ የጋራ ቤታችን ነች ያሉት የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ለዳሞም አንድነታችን ኩራታችን ነው ብሏል። ባለፉት 27 ዓመታት እድገት የተመዘገበ ቢሆንም የተደራጁ ቡድኖች የሀገር ሀብት በዝብዘው እውነተኛ የፌዴራሊዝም ስርዓት አጥፍተው ራስን በራስ የማስተዳደር መብት ነፍገውና የህዝቦችን ሰብአዊና ዴሞክራሲያዊ ነጻነት ጥሰው አገሪቱን ለችግር ባጋለጡበት አስቸጋሪ ጊዜ ወደ ስልጣን የመጡ ጠቅላይ ሚኒስትር አብይ አህመድና የለውጡ ኃይሎች አገሪቷን ከጥፋት አድነዋል ብሏል። የሲዳማን ህዝብ ለዘመናት ዋጋ አስከፍል ነበር ያሉትን በክልል መደራጀት ጥያቄም ህገ መንግስታዊ ምላሽ ያገኘው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ መሆኑን ተናግሯል።
ምስጋና ለፈጣሪና ለክቡር ዶክተር አብይ አህመድ ይድረሳቸውና የሲዳማ ዘመቻ ተሻጋሪ ጥያቄ በህግ መሰረት ምላሽ ያገኘው በዚህ በለውጡ ሂደት እንደሆነ በልብ እንረዳለን።
አስተዋይ ያሉት የሲዳማ ህዝብ ና ከሲዳማ ጋር የሚኖሩ ብሔር ብሔረሰቦች ከለውጡ ያገኙትን ጥቅም ጠንቅቀው ስለሚያውቁ ከሰሜንና ከመሀል ሀገር አካባቢያችን የብጥብጥና የትርምስ ቀጠና ለማድረግ የቋመጣችሁ ቡድኖች አላስፈላጊ ወጪ እንዳታወጡ የዛሬው ድጋፍ ሰልፍ በቂ መልእክት ያስተላልፍላችኋል ብዬ አምናለሁ ሲሉ የተደመጡት አቶ ደስታም የሲዳማ ጥያቄም በተጀመረው መልክ በሰላማዊ መንገድ እንደሚጠናቀቅ እናምናለን ብሏል።
ያችን የዘመናት ጥያቄ በለውጡ እንደተመለሰ ሁሉ አሁንም የቀረ ጉዳይ ቢኖር መንግስትን በመስማት ህዝባችን በልማቱ ላይ እየተጋ በለውጡ መንግስታችንና ማስተዋዩ መሪያችን ብቻ እንደሚጠናቀቅ እናምናለን።
ዛሬ በአዋሳ ከተማ ተደረገው የጠቅላይ ሚኒስትር አብይ አህመድ የድጋፍ ሰልፍ ቁጥራቸው በአስር ሺዎች የሚቆጠሩ ህዝቦች የተሳተፉበት ሲሆን ይህ ሰልፍ የተደረገው ለብሔራዊ ምርጫ ጥቂት ወራት ሲቀሩት ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ተከታዩ ዘገባ ወደ ሐረር ይወስደናል። ሐረር ከተማ ውስጥ ለጎዳና ሕይወት የተጋለጡ ሰዎች አምራች ዜጋ እንዲሆኑ ለማድረግ ጥረት እያደረገ መሆኑን የሐረሪ ክልል አስታውቋል። አዲስ ቸኮል ዝርዝሩን ይዟል።
የሐረሪ ክልል የሰላምና ጸጥታ አስተዳደር ቢሮ ኃላፊ የሆኑት አቶ ናስሪያ ለጋዜጠኞች በሰጡት መግለጫ እንዳስታወቁት የጎዳና ተዳዳሪዎችን ሰብስቦ ወደ አንድ ማዕከል በማስገባት አስፈላጊው ስልጠና እንዲያገኙ ያደረግን ነው ብለዋል።
ጎዳና የሚተዳደሩ ልጆች በርካታ ጊዜ እዚህ አካባቢ ለጸጥታም ለሌላም ለተለያዩ ሱሶችም የተጋለጡ እንደ ዜጋ የቀጣዩ ዕጣ ፈንታ የተጨለመበት ሁኔታ ነው የነበረው። ከዚህ እንደ ጸጥታ ቢሮ የጸጥታ አካል ጋር ተቀናጅተን የነዚህን ሰዎች ለጸጥታ ብቻ ሳይሆን ዕጣ ፈንታውን እንቀይር፣ ለቀጣይ ጥሩ ዜጋ እንፈጥረው፣ ከጥፋት ወደ ልማት ኃይል እናደርገው። ሁሉ ነገር መቀየር የሚችለው አመራር ነው። አመራር ቁርጠኝነት ካለ፣ ሰብአዊነት ካለ የምንመራ ህዝብ ውስጥ አንዱ እነሱ ናቸው። እድል አድርጎ አይደለም መንገድ ላይ ያወጡት፣ የእነሱን እድል የሚያስተካከለ ጠብቶ ነው። ለዚህ እንደ ጸጥታ ቢሮ እና ከኛ ጋር ያሉት ፖሊስ ኮሚሽን ጋር ተባብረን ወደ ስልጠና ወደ ማዕከል ያስገባንበት ሁኔታ አለ።
ስልጠናው የጎዳና ተዳዳሪዎችን ከሱስ የመለየትና አስፈላጊውን የስነ ልቦና ድጋፍ በማድረግ አምራች ዜጋ እንዲሆኑ ያስችላል ብለው እንደሚጠብቁ አቶ ናስር ገልጸዋል። ስልጠናው ከሐረማያ ዩኒቨርሲቲ ጋር በመተባበር እየተሰጠ ነው የሚሉት አቶ ናስር ስልጠናውን እየወሰዱ ያሉትም 280 ገደማ ጎዳና ተዳዳሪዎች መሆናቸውን ገልጸዋል።
ከሐረማያ ዩኒቨርሲቲ ጋር ተባብረን ስልጠና ያሰጠንበት ሁኔታዎች ነው ያሉት። አሁን ጥሩ ሂደት ላይ ነው ያሉት። ትምህርቱ ሳምንት ሆኗል ከጀመሩት። ወደ 320 ነው የነበሩት። እንደ አጋጣሚ ከያዝን በኋላ ቤተሰብ መጥቶ 46 አካባቢ የወሰዱበት ሁኔታዎች አሉ። ወደ ቤተሰብ የተቀላቀለበት ሁኔታ አለ። 280 አካባቢ አሁንም የኛ ጋር ነው ያለው። የተለያዩ ድርጅቶች ጋር በመተባበር የሳይኮን ትምህርት የሰጠ ነው። አሁን ከሱስ ከለየን ህፃኖች ወደ ህብረተሰብ መመለስ የሚችሉን ከህብረተሰብ ጋር የመቀላቀል ስራ የመሰራት ስራ ነው የምንሰራ። ትላልቆች የቀጣይ ዕጣ ፈንታን ማስትሽ ወይም ከሱስ ሳይሆን ወደ ሀብት የምንቀይርበት ሁኔታ እንፈጥራለን ብለን በቁርጠኝነት እየሰራ እንዋለን።
የስልጠና ማዕከሉን የክልሉ ርዕሰ መስተዳድር አቶ ወርድን በድሪም ሄደው መጎብኘታቸው ተገልጿል። በስልጠናው የተሳተፉ ያሉት የጎዳና ተዳዳሪዎችም ስልጠናው ከሱስ ለመላቀቅ እየረዳቸው መሆኑን ይገልጻሉ። ወጣቱ አብዱ ጀባር እንዲህ ይላል።
በጎዳና ህይወት አሁን አንድ አመት ነው። ውስጥ እናቴ ነው ከሀገር ያመጣችኝ። እንጀራ አባቴ ጋር ተጣልቼ ወደ ጎዳና የወጣሁት። ውጭ እያለን በጣም መጥፎ ነገር ነበር። ማሽም እንጠጣለን፣ ሲጃራ እንጠጣለን። በቃ ሁሉም ነገር እናደርጋለን። ፈርሾም እየቀራ ብርጭቆስ እየቀራም እንጠጣለን ማለት ነው። ማይሽ የሚጠጣበት ገንዘብ ካጠር አንድ በጃጅ ሄደን ወይ ሰርቀን እንገዛለን ነበር። እዚህ ከገባ በኋላ በጣም ደስ ይላል። ምግቡም ደስ ብሎኛል። ተምሬ በቃ የሆነ ነገር ላይ ማደረስ፣ እናቴን ከፍ ማድረግ፣ እኔም ከፍ ማለት እፈልጋለሁ ማለት ነው።
አሰፋ ስለሺ የተባለ የጎዳና ተዳዳሪም ተመሳሳይ ተስፋ አለው።
እኔ ስሜ አሰፋ ስለሺ ይባላል። የመጣሁት ከባሌ ጎባ ነው። እዚህ ሐረር ከተማ ውስጥ ለብዙ ጊዜ ቆይቻለሁ። ለአንድ ለስድስት ዓመት። በዚህ በስድስት ዓመት ውስጥ አራቱን ዓመት በስራ ላይ ነው ያሳለፍኩት። ሁለቱን ዓመት ደግሞ ህመምም ስለነበረብኝ መስራትም ስላልቻልኩኝ ያው በጎዳና ህይወት ላይ ነው ያለሁት። የተገኘውን እየበላሁኝ የተገኘውን እየጠጣሁ ነው። ብዙውን ጊዜ በረንዳ ላይ ነው የምተኛው። እዛ ሚካኤል አካባቢ ስላሴ አካባቢ እዛው ስላሴው አካባቢ ነው የምተኛው የነበረው እና ብዙ ውጪ በምትተኛበት ሰዓት ላይ ጎዳና ስትሆን ደግሞ ብዙ አመሎች አሉ። እኔ በዚህ አጋጣሚ ጫት እንኳን ሱስ የለብኝም፣ ሲጋራ አጭሳለሁ። እንደገና ደግሞ አረቄ በጣም ተጠቃሚ ነኝ። በአጋጣሚ እዛው ስላሴ በተኛውበት ነው የተያዝኩትም። ከዛ ከመጣሁ በኋላ እዛ ጣቢያ ሸንኮር ጣቢያ ለአንድ ቀን ያደር ነው። በሁለተኛው ቀን ነው ወደዚህ የመጣ ነው። ስልጠናው መጀመሪያ አካባቢ ያለመቀበል ሀሳቡም ነበረን። ብዙ ረብሻን ብጥብጥም ነበረ። የእውነትም መስሎ አልታየንም ነበረ። በሂደት ግን አስተማሪዎቹ ለኛ የነበራቸው ትልቅ ትኩረት እንዲያምኑን እስከ መሐላ ድረስ ወላሂ ለአዚም ከሪም እያለ ነበር ያስተማረን። አንደኛው በተለይ ከልባቸው እንደሆነ አረጋግጠናል። እዚህ አሁን ለደረስንበት የነሱ ትልቅ ሚና ተጫውተዋል። እዚህ ደግሞ ባህሪያችንን አስተካክለን የወደፊት አላማችን ምን እንደሚሆን በየጊዜው እየበሰለን እንድንመጣ አድርገውናል። ከነሱ ብዙ ትምህርትና ዕውቀት አግኝተናል። አሁን እኔ ባለኝ ሐሳብ መሰረት ከዚህ ስልጣና ወጥተን የራሳችንን የሆነ ስራ ሰርተን አገርንም ወገንንም የምንገነባ የምንጠቅም ዜጎች እንደምንሆን ሙሉ በሙሉ እርግጠኝነት መናገር ይችላል።
በሐረሪ ክልል በቅርቡ የጥምቀት በዓልን ተከትሎ በተነሳው ረብሻና ግጭት የጎዳና ተዳዳሪዎችም የራሳቸው አፍራሽ ሚና ነበራቸው ብለው የሚያምኑ የከተማ ነዋሪዎች በርካታ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ወደ ተከታዩ ጉዳይ እናልፋለን። የአባይ እና የህዳሴ ጉዳይ ነው። በህዳሴ ግድብ ላይ ዋሽንግተን ውስጥ እየተካሄደ ያለው ድርድር ለጊዜው መቋረጡ ተሰምቷል። የኢትዮጵያ ተደራዳሪዎች አልጣሙንም ባሏቸው አዝማሚያዎች ምክንያት ነው ንግግሩን አቋርጠው ወደ ሀገራቸው የሄዱት። በታዛቢነት እየተገኘች እንደሆነ ያሳወቀችው ዩናይትድ ስቴትስ የወገኖቹ ድርድሮች አበረታች ሆነው መቆየታቸውን ቀደም ሲል መግለጿ ይታወሳል። እንግዲህ ምን ይጠበቃል? ለመሆኑ ይህ የአባይ ታሪካዊ ዳራ ምንድን ነው? የዛሬ ዓለም አቀፍ ሁኔታዎች፣ የኢትዮጵያ የሱዳንና የግብፅ ግንኙነቶች ምን ይመስላሉ? የሰሞኑስ ድርድር አካሄድና ይዘት ምንድን ነው? ሰሞኑን የተለያዩ ባለሙያዎችንና ባለሥልጣናትን ከሁሉም ሀገሮችና አካባቢዎች እየጋበዝን እያቀረብንላችሁ ነን። እንቀጥላለን። ለዛሬ ላለፉት በርካታ ዓመታት ከአባይ ጉዳይ ያልተለዩትን አቶ ጌዲዮን አስፋውን ጋብዣለሁ። መሐንዲስም ናቸው። የዛሬ ቦታቸውን ይነግሩናል።
እኔ የኢትዮጵያ ኤክስፐርቶች ፓናል የሚባል አለ፣ የእሱ ሰብሳቢ ነኝ እና ለረጅም ጊዜ በዚህ በሶስትዮሽ ድርድር ውስጥ ባለፈው ስምንት ዓመት ለሚኒስትሮቹ እንደ አማካሪ ሆኜ በድርድር ውስጥ እየተሳተፉ ያለው ነው።
በጣም አመሰግናለሁ። እንግዲህ አቶ ጌዲዮን፣ እኔ እስከማውቀው ድረስ በዚህ በህዳሴ ግድብ ጉዳይ ብቻ ሳይሆን ከናይል ተፋሰስ ሀገሮች ድርጅትም ጋርም እንደዚሁ የቀረበ ግንኙነት አሎት እና ስለ እሱ እስኪ ትንሽ አጫውቱኝ፣ ከዛ እንነሳ። ምንድን ነው ይሄ የናይል ተፋሰስ ሀገሮች ኢኒሽቲቭ ወይም ናይል ቤዚን ኢኒሽቲቭ የሚባለው?
አዎ፣ እንግዲህ የናይል ቤዚን ተፋሰስ በ1999 አካባቢ ሀገራቱ የትብብር አቅጣጫ ለማስያዝ የጀመሩት ነው። ከብዙ አካባቢ ድጋፍም ነበረው። እንደሚታወቀው በዚህ በናይል ተፋሰስ ውስጥ ስምምነት ያላቸው ሀገሮች ግብፅና ሱዳን ብቻ ናቸው። ይኸውም ሙሉ የናይልን ፍሰት ለሁለቱ 100%ን ተካፍለው ሌሎች ሀገሮች ምንም ድርሻ እንደሌላቸው የሚያመለክት ታሪካዊ መብት የሚሉት ጉዳይ ነበረ። ስለዚህ ሌሎቹ ሀገሮች ሲጀምሩ እንዳውም ግብፅም ሱዳንም አብረው የነበሩበት ሁኔታ ነበረ። ይህን ትብብር መስመር ለማስያዝ ከዛ በፊት ኡዱንጉ፣ ሌሎችም ቴኮናይል እንደዚህ የመሳሰሉ የትብብር ማዕቀፎች ነበሩ። ግን መጨረሻ ላይ ይህን ነገር ገፍቶ ወደ ናይል ቤዝን ኢኒሽቲቭ የመጣው ከ1999 ጀምሮ ለ10 ዓመት ያህል ውይይት ተካሂዶ ጥረቱ የናይል ቤዝንን ኮሚሽን ለማቋቋም ስለነበረ ኮኦፕሬቲቭ ፍሬምወርክ
የትብብር ማዕቀፍ
ተደራድረው የትብብር ማዕቀፉን ሁሉም ሀገሮች ግብፅም ሱዳንም ነበሩ በዚህ ድርድር ውስጥ። መጨረሻ ላይ ታሪካዊ መብታችን በዚህ ማዕቀፍ ውስጥ ይካተትልን ስላሉ በዛ ስምምነት ባለመድረስ ሁለቱ ሀገሮች ከትብብር ማዕቀፉ ወጥተዋል። ሌሎቹ 9 ሀገሮች እንግዲህ በዚህ ትብብር ማዕቀፍ ውስጥ አሉ። ወደ 6 ሀገሮች ፈርመዋል። አሁን መጨረሻ ላይ ዩጋንዳ 4ኛ ሀገር በፓርላማ ራቲፋይ ወይም ማጽደቅ ተችሏል። ስለዚህ 2 ተጨማሪ ሀገሮች በፓርላማቸው ቢያጸድቁ የዚህ የትብብር ማዕቀፉ የዓለም አቀፍ ወይም ኢንተርናሽናል ውል ሆኖ ይመዘገባል ማለት እና ሲሆን 2 ሀገሮች በ1959 የተፈረሙትን ውድቅ ያደርጋል ማለት ነው።
ናይል ቤዚን ኢኒሽቲቭ በ1999 ዓ.ም ነው ሲሉኝ፣ በአውሮፓ አቆጣጠር ማለት ነው።
በአውሮፓ አቆጣጠር ነው
በ1991 ማለት ነው። በኢትዮጵያ የሚሆነው 90-91
እንደዛ ነው። አዎ። እና ከዛ ጀምሮ የ13 ዓመት ያህል ድርድር ነው የተካሄደው የትብብር ማዕቀፉን ለመመስረት እና ያንንም ለማድረግ ቅድም የተከስከው ወደዛ ለመድረስ ናይል ቤዝን ኢኒሼቲቭ ፕሮጀክቶች ነበሩት እና እኔ 6 ዓመት ሱዳን እንደ አውሮፓ አቆጣጠር ከ2003 እስከ 2009 የአካባቢ ኤንቫይሮንመንት ፕሮጀክትን ስመራ ነበር እና በአስሩም ሀገሮች ክረንቻፍ ቢሮዎች ኖሮኝ ግብጽም ሌሎችም አስሩም ሀገር የተዘዋወርኩ የአካባቢ ጥበቃ የናይል ቤዝን ኢኒሼቲቭን ስመራ እና ስሰራ ነበረ በዛው ማዕቀፍ ውስጥ ማለት ነው። እንግዲህ አሁን የምንጠብቀው 6 ሀገር በፓርላማ ባያጸድቁ የጸደቀው በአፍሪካ ዩኒየን ይቀመጥና በዓለም አቀፍ ደረጃ ዓለም አቀፍ ትብብር ስምምነት ይመዘገባል ማለት ነው።
አቶ ጌዲዮን 9 ሀገር ነው የጠቀሱልኝ። የናይል ተፋሰስ ሀገሮች ድርጅት ከተመሰረተ በኋላ ደቡብ ሱዳን እንደ ሀገር ወጣለች። ኤርትራንም እንደዚሁ የናይል ተፋሰስ አባል ሀገር አድርጋችሁ መሰለኝ የምታዩዋቸው።
አዎ፣ እንደ አዲስ ሀገር ደቡብ ሱዳን 9ኛው ሀገር ነው። ኤርትራ ድሮም በዚህ ውስጥ ነበረች፣ ግን በአብዛኛው በናይል ቤዝን ኢኒሼቲቭ ስራ እንደ ታዛቢ ሆና ስትሳተፍ ነበር እንጂ በሙሉ አባልነት ኤርትራ ስትሳተፍ አልነበረም። ግን እኔ አሁን ያልኩት የናይል ተፋሰስ የጂኦግራፊ ክልል ውስጥ በተፋሰስ ውስጥ ያሉ ሀገሮች 11 ናቸው። አሁን ደቡብ ሱዳንን ፊት 10 ነበሩ፣ ደቡብ ሱዳንን ስንጨምር 11 ናቸው።
እሺ፣ አቶ ጌዲዮን ቅድም ያነሱልኝ በየጣልቃው ከዚህ ከናይል ቤዚን ኢኒሼቲቭ ወይም ከናይል ተፋሰስ ሀገሮች ህብረት መመስረት ጋር ጭምር ተያይዞ ሲያንዣብብበት ሲያጠላበት የቆየው የዚህ የታሪካዊ መብት ጉዳይ ምንነትንም ሰፋ አድርገው ያብራሩልኛል። ወደዛ ከመዝለቃችን በፊት ግን በውሃ ሀብት፣ በውሃ መብትና በውሃ ክፍፍል ጉዳይ ላይ እነዚህ ሀገሮች የተስማሙበት ነጥብ የደረሱበት ጉዳይ አለ እንዴ? እስካሁን ድረስ በዚህ የሀገሮቹ አሁን ራቲፋይ እንዲደረግ የምትጠብቁት ስምምነትም ላይ ጭምር?
አዎ፣ እንግዲህ ግብጽና ሱዳን መጀመሪያ በ1929 ነው ክፍፍሉን ያደረጉት። በዛን ወቅት ያደረጉት ክፍፍል ላይ እንደገና በ1959 ያንን አድሰው የሱዳንን ድርሻ ወደ 18.5 ቢሊዮን ሜትር ኪዩብ በአመት የግብጽ ደግሞ 55.5 ቢሊዮን ሜትር ኩብ በአመት ድርሻ አድርገው አዎ የምንደርሰን 10 ቢሊዮኑን ሜትር ኩብ ደግሞ በትነት ከአስዋን ላይ የሚጠፋውና ከወንዙ የሚጠፋውን 10 ቢሊዮን ሜትር ኩብ አድርገው ለሌሎቻችን ሀገሮች 0 ሜትር ኩብ የመደበ ስምምነት ነው። 0 ማለት ለእያንዳንዳችን።
ለመሆኑ ያንን ስምምነት የ1929ንም ሆነ የ1959ን ሰነድ አንደኛ ስምምነት ብሎ መጥራት ይቻላል ወይ? ለወደፊትም ንግግራችን ስለሚጠቅመን። ሁለተኛ በእርግጥም የሶስት ሀገሮች ስምምነት ግብጽ፣ ሱዳንና እንግሊዝ ብሎ የሶስት ሀገሮች ስምምነት ብሎ መጥራት ይቻላል ወይ?
ይሄ ሁለቱን ሀገሮች ብቻ የሚመለከት ነው። አሁን 29ኙ ያኔ ሱዳንም በእንግሊዝ ስር ስለነበረች በዛ ሁኔታ ያለ ነው እና ሌሎች ሀገሮችን አይመለከትም። ፊርማውም የተደረገው በሱዳንና በግብጽ ወይንም በፊት በእንግሊዝ ቅኝ ግዛት በነበሩ ጊዜ ከዛ በፊት የነበሩም ስምምነቶች እነሱን የሚመለከት እንጂ ሌሎቹን የተፋሰስ ሀገሮች የሚመለከት አይደለም። ለዚህ ነው እኛ የ29ንም የ59ንም አይመለከተንም አናቀውም የምንለው ለዚህ ነው። የዛ ተሳታፊም አልነበርንም። ያንንም ሲያስቡ በንጉሱ ጊዜ ጠንካራ ደብዳቤ ለግብጽ መንግስት፣ ለዓለም ባንክ፣ ሌሎች ተፋሰሱ ሀገሮችም ጭምርና የዓለም አቀፍ ድርጅቶች ኢትዮጵያን ስምምነት እንደማታውቅ ለወደፊትም እንደማታከብረው የውሃ መጠቀም መብቷንም በዚህ ምክንያት እንደማይሸረሸር እና ለአሁኑና ለወደፊት ትውልድም ምንም ተጽዕኖ እንደማያደርግ እና እንደማታውቀው ጠንካራ ደብዳቤ ተጽፏል። ይሄ አቋም በደርግም ጊዜ ተጽፏል፣ አሁንም በኢህአዴግ ጊዜ ተጽፏል እና አቋሟን በግልጽ ያሳየችበት ኦፊሴላዊ በሆነ መንገድ የዓለም አቀፍ ህብረተሰቡም እንዲያውቅ ተደርጎ ቋሚ ፖሊሲ ነው። አሁንም ያለ ነው፣ በፊትም ያለ የኢትዮጵያ ፖሊሲ ነው። በእነኚህ ስምምነትን በተመለከተ
ኢትዮጵያ በኩል እንደዚህ አይነት አቋም ይወሰድባቸው እንጂ በዓለም አቀፍ መድረክስ ወደ ፍትህ ወደ ችሎት እንሂድ ቢባል እንደ መከራከሪያ ሰነድነት እንደ ዓለም አቀፍ ውልነት ሊያገለግሉ ሊታዩ ይችላሉ ወይ? አሁን ግብጽም ታሪካዊ መብቴ እያለች እንደምትጠራው አይነት ሰነድ ሆነው ሊያገለግሉ ይችላሉ ወይ? መከራከሪያ ሊሆኑ ይችላሉ ወይ በችሎት ፊት? የተከበራችሁ አድማጮች፣ አቶ ጌዲዮን አስፋውን ከልብ አመሰግናለሁ። የኢትዮጵያ የተደራዳሪዎች ቡድን ሰብሳቢ የባለሙያዎች ቡድን ሰብሳቢና የሚኒስትሮቹም አማካሪ ናቸው። በነገው ምሽት በቀሪ ዝግጅቶች ሰፋ አድርገን ይዘናቸው እንመለሳለን። ነገ እንገናኛለን። ለዛሬ የምሽቱ ስርጭታችን በዚሁ ተጠናቀቀ። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም ከዚህ ከስቱዲዮ የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ጤና ይስጥልኝ። ሰላም፣ በደህና አደሩ።